Gambino VOA.
ሰላም ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ የእሁድ ምሽት ህዳር 5 2014 ዓ.ም መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ኤደን ገረመው መርሃ ግብሩን በመምራት ተከታዩን ግማሽ ሰዓት ከእናንተ ጋር የምቆይ ይሆናል። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል መልሳችሁ ብትሰማቸው መልካም ይሆናሉ ያልናቸውን ወጣት ተኮር ርዕሶች ይዘናል። አብራችሁን ሁኑ። በእሁድ ህዳር 5 2014 ዓ.ም የመረጥናቸው ሁለት ጥንቅሮች በከፍተኛ የትምህርት ተቋማት ላይ ያተኩራሉ። የመጀመሪያው ዘገባችን በህክምና ትምህርት ቤት ውስጥ ስላለ የወጣትነትና የትምህርት ሂደት ያስቃኘናል። እንደሚከተለው ተጠናቅሯል። ከፍተኛ ትምህርት ተቋማት ውስጥ ወጣቶች በትንሹ ከ3 እስከ 7 እና 8 አመታትን ያሳልፋሉ። በእነዚህ ጊዜያት ውስጥም የሚኖሯቸው የህይወት ተመክሮች እንደሚማሩበት ተቋም፣ የትምህርት ዘርፍና አብራቸው እንደሚማሩ ሌሎች ተማሪዎች ይወሰናል። በከፍተኛ ትምህርት ህይወት ውስጥ የመጀመሪያ ዲግሪ ለማግኘት ረጅም ዘመን ከሚወስድባቸው ዘርፎች መካከል ቀዳሚው የህክምና ትምህርት ነው። አብዛኛውን ጊዜ የህክምና ተማሪዎች ጓደኞቻቸው ተመርቀው ሲወጡና ለሁለተኛ ዲግሪ ሲማሩ እነሱ ግን በተማሪነት ተጨማሪ አመታትን ያሳልፋሉ። ታዳጊዎች እጅግ የሚጓጉለት የህክምናው ዘርፍ የትምህርት ህይወት ምን እንደሚመስል ካነጋገርናቸው ተማሪዎች መካከል በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የመጨረሻ አመት ተማሪ ሆነችው ሲትራ ኑረዲን እንዴት ወደ ህክምና እንደገባች እንዴት አስረዳለች።
ወደም አፈታክ በፈተና ብትሽፍቲ አንደኛ ምጣሽ ምንድን ይሆን ይችላል ነው እንዴ ለሚደም ኮች ተጣብ እኔ አፍሪካኛ ክፍል ያለ በዋነኝነት የማህበረሰቡ እንዴት አድርጌ ማገልገል እችላለሁ እንደዚህ የሚለው ላይ ነው አትኩሮት የነበረው እና በሰዓቱ ህክምናን ወይም ኢንጂነሪንግ እንደዚህ የመሳሰሉ ሳይሆን ገፍት አጠቃላይ እንዴት አድርጌ ያለኝን ስኪል ያለኝን እውቀት እንዴት አድርጌ በኋላ ላይ ኤክስፔሪንስ አድርጌ ለሰዎችን ደግሞ መርዳት እችላለሁ የሚለው ላይ ነበር በዋነኝነት የተስፋ አድርግ የፈለኩት ወይም አትኩሮት መስጠት የፈለኩት ነው። እንዳጋጣሚ ሆኖ ያው ህክምናም የቅድ ጦርስ ተፈተንኩኝ። እንደዛም ደግሞ አለፍኩኝና ያው ወደፊት ሊሰራሁኝ ማለት ነው። መጀመሪያ አመት ህክምና ትምህርት ቤት ስለገባንበት ጊዜ እኛ ትምህርት ቤት ከፕሪሚየር ኮርሶች አይጀምርም እና ቀጥታ ወደ አንደኛ አመት ወደ ቤዚክ ሳይንስ የሚሉት እነዚህ የአናቶሚ፣ የፊዚዮሎጂ እንደዚህ የመሳሰሉ ትምህርቶች ነው ቀጥታ የሚገባ ማለት ነው። ስለዚህ ከመጀመሪያ ቀን ወደ ዋና ትምህርቶች ነው በዋነኝነት የገባ ነው እና ያው ሁላችንም አዲስ ነን፣ አንተዋወቅም ነበረ። ስለዚህ ቀጥታ ወደ ትምህርት ነበር ትንሽ ድንግር የማድረግ ነገር ነበረ። ኤክስፔክት ካደረግናቸው አንጻር እኔ በበኩል ኤክስፔክት እንዳደረግኩት ነገኘት ሁሉም ሰው ፎከስ የሚያደርገው ትምህርቱ ላይ ነው። ያለንም ትምህርቱን ሰብጀክት ማታዊን በደንብ አድርጎ አንብቦ ተረድቶ በፈተና ዝግጅት ላይ ነው በዋነኝነት አትኩሮት እናደርግ የነበረው ነው። ትንሽ ይሄ ከሌሎች ጋር መተዋወቅ ምናምን ጊዜ የሚወስድ ነገር እንደሆነ ነበረ የሚመስጠው።
የጅማ ዩኒቨርሲቲ የአምስተኛ ዓመት የህክምና ተማሪ የሆነው ዳግማዊ ሙልጌታ ግን ከሲትራ ለየት ባለ ምክንያት ነው ወደ ህክምና ያተኮረው። ቀድሞውንም የሳይንስ ተማሪ የነበረው ዳግማዊ የመጀመሪያ ምርጫው አውሮፕላን አብራሪ መሆን ቢሆንም የቁመት መመዘኛውን ሊያሟላ ባለመቻሉ ወደ ሁለተኛው ምርጫው አዘንብሏል።
በእርግጥ እኔ ከዚህ ጀምሮ ሐኪም የመሆን ህልም አልነበረኝም። ግን እንዴት ነው ፓይለት የመሆን ፍላጎት ነበረኝ። ከዛ ቁመቴን ስለፈራሁኝ ከዛ ነው ወደ ህክምና ሰውክነት ላይ ውጤቱ ስለነበረኝ የቀየርኩት። ቁመቴ ነው ቁመቴ አጭር በመሆኑ ምክንያት ኳሊፊኬሽን እንትኑን የማልፍ አልመስለኝም። የፊዚካል ኤግዛሚኔሽኑን የፓይለቲንግ እና እሱን ፍራቻ ከሱ የሚሻለው ከሱ ቀጥሎ የሚሻለው ይሄ በመሆኑ ወደዚህ ይገባል።
የህክምና ተማሪዎች የዩኒቨርሲቲ ህይወት ከሌሎች የትምህርት ዘርፎች ውስጥ ካሉ ተማሪዎች በተለየ መልኩ በትምህርት በፈተና እና በዝግጅት የተጨናነቀ መሆኑ ላይ የሚስማሙት ሲትራ እና ዳግማዊ በትምህርት ሂደቱ ላይ ግን የተለያየ አተያየት አላቸው። ዳግማዊ የህክምና ዘርፍ ዘርፍ እንዲሁም የትምህርት ሂደቱ እንዲህ መሆኑን ያዘጋጀኝና የነገረኝ የለም ይላል።
ባይግጥ እኔ የማከረኝ ሰው አልነበረም። ዩኒቨርሲቲ ግን ይመስላል ህክምና ትምህርት ግን ይመስላል ብሎ የነገረኝና በቅርብ ያስረዳኝ ሰው አልገኘሁም ነበር በሰዓቱ። ግን ከመጣሁ በኋላ በጣም ከባድ ነበረ። ከለመድነው ከሁለተኛ ደረጃ ትምህርት ለየት ይላል። መግባባቱም ከሰው ጋር የዩኒቨርሲቲውን ህይወት እንዳለ ሆኖ ትምህርቱ ደግሞ በራሱ የሚያመጣው የተለያዩ እንትኖች አሉ። የተለያዩ አስቸጋሪ ቻሌንጆች ነው የምንላቸው አሉት። ትምህርቱ በራሱ እና ሃይስኩል ላይ ለረጅም ጊዜ ጎበዝ ተማሪ ሆነሽ ኖረሽ አሁን እዚህ ስትነቂ ማለት እንደዛ አይነት ትምህርት አይደለም ይጠብቅሽ። ትንሽ ትምህርቱ ይከብዳል። ጎበዝም ብትሆኝ አንቺ እንደምታስቢው ውጤቶች ላታመጭ ትችያለሽ እና እነሱን ነገር አታስብ ማለት በጣም ከፍተኝ ነበረ። ከዛ በተጨማሪ ደግሞ የተወሰነ ትንሽ ይሄ ኢቫሉዌሽን ስትደረጊ ወይም ውጤት አሰራሩ ወደ ህክምና ስትገቢ ሁሉም ነገር ወረቀት ላይ አይሆንም። አንዳንዶቹ ከመምህራን ጋር ባለሽ ኮንታክት ይሆናል። ይሄ ቃል ፈተና የሚባል አለ ኦራል ኤግዛሚኔሽን የምንለው እና እነዛ ደግሞ ትንሽ ራሳቸውን ችለው ፈተና አላቸው። አስቸጋሪ ነው ብቻ ከሰው ጋር የሆነ ቀጥታ የሆነ ግንኙነት ስላለው ይህም ባነካካው ወዶት ፌርነስ ይጎለዋል።
ሲትራ ኑረዲን በበኩሏ ያለፉት 6 ዓመታት በትምህርት ቤት ውስጥ ያሳለፈቻቸው የክፍል ትምህርቶች እንዲሁም ደግሞ ከታማሚዎች ጋር በቀጥታ ተገናኝቶ መማሩ እንደሚያስደስታት እንዴት ትገልጻለች?
በህክምና 7 ዓመት ትምህርቱ ሲከፋፈል የመጀመሪያ 2 ዓመት የፕሪክሊኒካል በሚለው ነው የሚከፋፈለው እና አንደኛ 2ኛ ዓመት ብዙ ትምህርት ቤት ውስጥ ክፍል ውስጥ እንደዚህ ከመምህር ጋር ከሌሎች ተማሪዎች ጋር አንድ ላይ ሆነን በሌክቸር ፓተርን ነበረ የምንማረው። ወደ ክሊኒካል የምንገባበት ጊዜ እና ሆስፒታል የምንገባበት ጊዜ ግን ከታማሚዎች ጋር አልጋ ተሰጥተን ከፔሽንቶች ጋር ነበረ ኢንተራክሽን የሚኖረን ማለት ነው። እና ከክሊኒካል የር እና ፕሪክሊኒካል የር የሚባሉት መካከል ላይ ይሄ ክሊኒካል የርን በጣም የተሻለ ሆኖ አግኝቼዋለሁኝ። የምንማራቸውን ትምህርቶች እውነት ሰዎች ላይ የምንማራቸው በሽታዎች ሰዎቹ ማኒፌስት አድርገው እያሳዩት ምን ያመኛል እንደዚህ አይነት ስሜት ይሰማኛል ያን እንደሚመጣበት የተማሪ እንደመጣንበት ጊዜ በጣም ደስ የሚል የሆነ ፕራክቲካል እያየናቸው ይመስለኛል። እና በጣም ደስ ይል ነበረ። እየጨመር ለመቀታችንም እየጨመረ ለሚመጣበት ጊዜ ደግሞ ለታማሚዎቻችን የምናደርግላቸው ነገሮችን እውቀታችን በዛው ልክ ስለሚጨምር በጣም የተሻለ እና በደንብ ኢንተራክቲቭ ኢንትረስቲንግ የሆነ እንደመጣ ነው የሚመስለው።
ሲትራ የሁለተኛ ደረጃ ተማሪዎች የሕክምና ሳይንስን ከመምረጣቸው በፊት ሊያውቋቸው ይገባሉ የምትላቸውን ነገሮች ትገልጻለች።
ቤተሰቦች የሕክምና ትምህርትን ቀድመዋ በሃይስኩል ደረጃ ወይም እንደዚህ ሰዎች ለሌሎች ሰዎች ሲመክሩ በሚሰማቸው ነው እንደተመከቡትም አዎ ይቻላል፣ ምንመቻል ነገር የለም፣ ያው ጎበዝ ተማሪዎች ናቸው ትችሉታላችሁ፣ እንደዚህ እንደዚህ የሚታሰሉት ነገሮች ይነሳሉ። እኔ ግን አንድ እንደ ሃይስኩል ተማሪ ሆ ቢነገረኝ ደስ ይለኛል፣ ወይም ደግሞ ሌሎች ሚስ ተማሪዎች መናገር እፈልጋለሁ የሚለው ነገር በዋነኝነት ህክምናን እውነት እፈልገዋለሁ ወይ፣ ለምንድን ነው የሚመርጠው፣ የሚስ ብቁ ነኝ ወይ፣ እችላለሁኝ ወይ፣ ያንን 7 ዓመት ጊዜ አሳልፌ እዛ ባለን ቆይታል የምችለውን ያክል ተምሬ መውጣት ዝግጁ ነኝ ወይ፣ ይሻለኛል ወይ፣ ከሌሎች የተሻሉ አማራጮች አሉኝ ወይ፣ በኋላ ላይ ስልክ አሁን በተለይ በአሁኑ ጊዜ ያለው እንደዚህ የስራ ማግኘት አኳያ ለሱ ዝግጁ ነኝ ወይ የሚለውን ሙሉ ተገንዝበ መሆን ይኖርበታል። የተሟላ ጥናት መደረግ አለበት ብዬ ማስበው።
ሲትራና ዳግማዊ ምንም እንኳን የህክምና ትምህርት ከጊዜ አኳያ እጅግ የተጣበበ ቢሆንም ለመዝናናትና በተጨማሪ ጉዳዮች ላይ ለመሳተፍ ግን ጊዜ አይጠፋም ይላሉ። ዳግማዊ የራሱን ተሞክሮ እንዲህ ያስረዳል።
እውነትን ለመናገር ህክምና ህይወት ላይ የመዝናናት ህይወት አለም የለምን ማለት ይቻላል። ሁሉም እንደ ጊዜ አጠቃቀም ይወሰናል። ጊዜ በአግባቡ የሚጠቀም ከሆነ አሁን እኔ ለምሳሌ የጅማ ማህበረሰብ የሬዲዮ ጣቢያ ላይ አገለግል ነበረ። ሞጣ ብሎ ኢትዮጵያ ሜዲካል ስቱደንት አሶሲሽን የሚባል ቦታ አሳተፍ ነበረ። የተለያዩ ኤክስትራ ካሪኩላር የሆኑ ስራዎችንም አክቲቪቲዎችን ፈጽም ነበረ በራሴ። እንደዚሁም ቴሌግራም ላይ አንድ ማህበራዊ ገጽ አቋቁሜ የህክምና ተማሪዎች ግጥም የሚጽፉ ፎቶ የሚያነሱ ምናምን እነዛን ነገሮች ታለንታቸውን እንዲያዳብሩበትን ፕላትፎርም የተወሰነች ትንሽ እንድትሆን ፈጥሬ ነበረ። እኔ በራሴ እና ጊዜ አጠቃቀም ውስጥ ካለ ድረስ ጊዜ ሁልጊዜም አለ። በእርግጥ ከሌላው ትምህርት የትምህርት ጫናው በጣም ከፍተኛ ስለሆነ ለረጅም ጊዜ አንብብን ይጠይቃል።
እጅግ ብዙ የሕክምና ተማሪዎች ስራ አጥ የሆኑ ሲቸገሩ እንደሚታይ ከሲትራና ከዳግማዊ ጋር ያነሳን ሲሆን ዳግማዊ ትምህርቱ ሲጨርስ ዘርፉን ለመቀየር ማቀዱንም ጠቁሟል።
የስራ ፈጠራ ማሰብ እስካሁን ይህንን እንደዚህ አይነት ፈጥሬ ይሰራለሁ ብዬ ሳይሆን ከተመረኩ በኋላ ግን አሁን ባለው ሁኔታ እኔም ወደ ቢዝነስ ዓለሙ ብገባ የሚል ውስጥ ፍላጎት አለኝ። ምክንያቱም እንደምታዩ የስራ ቦታዎች የሉም። ሕክምና ተምሮ ደግሞ ብዙ ጊዜ ለ6-7 ዓመት ያክል ረጅም ፕሮሰስ ነው። አንድ አመት ቀኑ ሙሉ ሙሉ እየተነበበ ነው የሚችለው እና ብዙ ጊዜ ሌላ ነገሮች እንድታስቢ አይፈቅድም እና ከሕክምና ወጥቶ ለመስራት የሚለው ቢከብድም እኔ እንደራሴ የማስበው አሁን አገሪቱ ያለችበትም አጣብቂኝ ጊዜ ስለሆነ እነዚህ ነገሮች ስላልተመቻቹ በራሴ ቢዝነስ እንሰራለሁ ብዬ አስባለሁ። የሚቻል ከሆነ ደግሞ ተደራጅተውም ከጓደኞቻችን ጋር ሆነ ክሊኒኮችን ለመክፈት በጣም ሪሞት የሆኑ ኤሪያዎችን ለማዳረስ እናስባለን።
ሲትራ በበኩሏ በዚህ ለመቀጠልም ፍላጎት እንዳላት ገልጻ ከትምህርት እውቀት በተጨማሪም ሌሎች ክህሎቶችን ማዳበር ግን አስፈላጊ ነው ትላለች።
ሁላችንም በተለይ አሁን እንደመጨረሻ ሕክምና ተማሪ ብዙ ጊዜ አሁን ዲስከስ የምናደርጋቸው የሚለያዩበት ጉዳዮች ናቸው። ሁሉም ሰው የሚጠይቀን አሁን በአሁን ኢትዮጵያችን ያው በሀገራችን ውስጥ ያለው ሁኔታ ብዙ ተስፋ የሚሰጣና ትንሽ ፍቅር የሚያሰኝ ነገር ነው። 7 ዓመት ተምረን ከወጣን በኋላ ያው ስራ ማግኘት አለመቻል ወይም ደግሞ በተማርንበት ሴት ሰዎችን ማገልገል አለመቻላችን በጣም የብዙዎቻችን የሚያሳስበንና የሚወያዩን በተደጋጋሚ የሚያነሳቸው ነገሮች ናቸው። በዛው ልክ ያው ሕክምና ኮሌጅ ባለንበት ጊዜ ሌሎችም ኤክስትራ ካሪኩላር የሆኑ ነገሮች ማለት ከትምህርቱ ውጭ የሆኑትን ሌሎች ይህን ቢያነሳት ጊዜም አንዳንድ ጊዜ ደግሞ ያው ኢንትረስቶቻችንን ባለማወቅ አንተሳሰብ ነው። አሁን ላይ እነሱን ነገሮች ሊከበር ማድረግ ከህክምና ውጪ ሌሎች ነገሮች ላይ እንዴት ምነት ይችላል ይሁን ወይም ደግሞ ሌሎች በፊት እንጎበድ የነበርንባቸው ነገሮች ከህክምና ጋር እንዴት ማገናኘት ይችላለሁ የሚሉትን ጥያቄዎችን ብዙዎቻችን አሁን መወያየት እና ማሰብ ጀምረናል ማለት ነው። ይህም አንድ እንደ ጥል ነው። በአንድ በኩል ደግሞ እንዳለ ሆኖ ሌላ ዳር የምናገኝበታለን ጊዜ ነው ማስበው በአሁኑ ጊዜ ዲጂታል ሜዲካል ቴክኖሎጂ ወይም ደግሞ እንደዚህ ሌሎች ከህክምና ጋር የተገናኙ ህክምና ውስጥ እኛ እንደ ሪሲፒየንት ሆነን ወይም ደግሞ ህክምና ውስጥ ሆነን ኦኬ ይሄ እንደዚህ ነገር እንደዚህ ነው በስናተ ይችላል ብለን የሚያቸው ነገሮች መፍትሄ ወደ መፈለግም እንድንገባም አድርጎናል ብዬ አስባለሁኝ። እና እኔ በበኩሌ ከዚህ በፊትም ኢንትረስትድ ከነበርኩባቸው ነገሮች ውስጥ ህክምናን ኳሊቲ የህክምና ጥራትን ከማስተካከል እንዲሁም ደግሞ ታማሚዎች መጀመሪያ ወደ ጤና ተቋም ከመምጣታቸው በፊት ይሄ ሄልት ፕሮሞሽን ወይም እዚህ የቀድሞ ሄልት ፕሪቨንሽኖች እንደዚህ ላይ ለመስራት ነው እቅድ። የኢትዮጵያን አጠቃላይ በጤና ሴክተር ላይ ያሉትን ችግሮችን ለመፍታት ታማሚዎች ወደ ሆስፒታል ተቋም ወይም ወደ ጤና ተቋም በሚመጡበት ጊዜ ሊገጥሟቸው የሚችሉትን ችግሮችን ሰፊ ረግል በሆነ አዲስ በሆኑ መንገዶች ለእነሱ ጥረት ያለውን የጤና አገልግሎት ልክ መስጠት እንችላለን የሚለው ላይ በመጪው አመታቶች ላይ መስራት ይፈልጋል። ከዚያም በተጨማሪም ደግሞ ፈጣሪ ፍቃድ ከሆነ ምናልባት የህጻናት ሕክምና ላይም በሸጋ ይጸረድ ተስለኝ።
ኢትዮጵያ ውስጥ በየአመቱ ከሕክምና ሳይንስ የሚመረቁ ተማሪዎች ቁጥር እየጨመረ ቢመጣም ተመራቂ ሐኪሞች ግን በስራ አጥነት ችግር ለከፍተኛ ፍልሰት መጋለጣቸውን ባለሙያዎች ይናገራሉ።
Yeah.
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ እሁድ ምሽት መሰናዶ ይቀጥላል። ተከታዩን ዘገባ ደግሞ እናስተዋውቃችሁ። ወጣትነትና የከፍተኛ ትምህርት ቤት ህይወት አስደሳች ቢሆንም የዛን ያህል ግን የራሳቸውን ሆነ ጥያቄና ፈተናን ይዘው የሚመጡ ጉዳዮች ናቸው። በአብዛኛው ወጣቶች በከፍተኛ የትምህርት ተቋማት ውስጥ መደበኛ ትምህርት ላይ የሚያተኩሩ ሲሆን ለሌሎች ችግሮቻቸው ግን መፍትሄ የሚያገኙበት መንገድ አልተቀየሰም። በተለይም ደግሞ ከስነ ተዋልዶ ጋር ተያይዞ ጥንቃቄ በጎደለው ግንኙነት የተነሳ ሴት ተማሪዎች ለብዙ አይነት ችግሮች ይጋለጣሉ። ለዚህ መፍትሄ ይሆን ዘንድ በዲላ ዩኒቨርሲቲ ዲኬቲ ኢትዮጵያ ዜሮ ፕላኔት ሰኘ መርሃ ግብር ቀርጾ የተንቀሳቀሰ ይገኛል። በዚህ ዙሪያ ያጠናቀርነው ከዘገባ ቀጥሎ ይቀርባል። ወጣቶች የ12ኛ ክፍል ሀገር አቀፍ ፈተናዎችን አልፈው ወደ ከፍተኛ የትምህርት ተቋማት ሲገቡ ከትምህርት በተጨማሪም በአጠቃላይ ውሏቸው፣ አስተሳሰባቸውና የህይወት ተሞክሯቸው ብዙ አይነት ለውጦችን ያስተናግዳሉ። አብዛኛውን ህይወታቸውን በቤተሰብ ቁጥጥርና ምክር ስር ያሳለፉ ተማሪዎች በቀጥታ ወደ ከፍተኛ ትምህርት ቤቶች ሲገቡ እንዲሁም ራሳቸውን መቆጣጠር ሲጀምሩ ግራ መጋባትና ድንግዝግዝ ማለት ሲያጋጥማቸው ይታያል። ለዚህ ታዲያ በዩኒቨርሲቲ ውስጥ ለሚያጋጥማቸው ነገሮች በእውቀት ላይ የተወሰነ ውሳኔ ለመወሰን እንዳስችላቸው ዲኬቲ ኢትዮጵያ በዲላ ዩኒቨርሲቲ ሴቶች ላይ ትኩረትን ያደረገ ዜሮ ፕላን የተሰኘ መርሃ ግብር ጀምሯል። በዲኬቲ ኢትዮጵያ የከፍተኛ ትምህርት ተቋማት ፕሮግራሞች አስተባባሪ የሆኑት አቶ ሽመልስ ገበየው ስለ መርሃ ግብሩ እንዲህ ያስረዳሉ።
ዜሮ ፕላን ማለት በዩኒቨርሲቲና ኮሌጅ ተማሪዎች ላይ የሚከሰቱ ስነ ተዋልዶ ጤና ችግሮችን ለመከላከል ተማሪዎችን ደግሞ አቅማቸውን ለማጎልበት የተቀረጸ የፕሮግራም መጠሪያ ነው። የዚህን ስንመለሻ ያገኘ ነው የዓለም ፕሬስ ቀን በሚከበርበት ጊዜ ከነበሩ የተለያዩ መሪ ቃሎች ይኖራሉ። ከዛ መካከል አንዱ ጌቲንግ ዜሮ ዜሮ ማድረግ የሚል ነው እና ያንን መነሻ በማድረግ ዜሮ ለማድረግ ማቀድ ዜሮ ፕላን የሚለውን ስያሜ ሰጠ ነው። ዋናው ዓላማው በተማሪዎች መካከል የሚከሰቱትን ስነ ተዋልዶ ጤና ችግሮች ዜሮ ማድረግ፣ ከዚህ በተጨማሪም ደግሞ ይህን ተከትሎ የሚመጡ የትምህርት ማቋረጥና ከህይወት ጊዜ የመሰነካከል ጉዳይም እንደዚሁ ዜሮ የማድረግ ዓላማና ግብ ያለው የፕሮጀክት መጠሪያ ስም ነው።
ስነ ተዋልዶና የወጣቶችን ህይወት በተመለከተ ከዚህ ቀደም የነበረው አቀራረብ ወጣቶችን ለማስተማር የመሄድ እንጂ የእነሱን ለመስማትና ለማዳመጥ እንዲሁም ለመረዳት አልነበረም የሚሉት አቶ ሽመልስ በዲላ ዩኒቨርሲቲ ውስጥ የተቋቋመው ይሄ የዜሮ ፕላን መርሃ ግብር ማረፊያ ቤት፣ መጽሐፍትን፣ ነጻ ኢንተርኔት አገልግሎትንና የመወያያ እድልን በማመቻቸት ወጣቶቹን ማዳመጥ ችሏል ይላሉ።
እንደምትረታው ናቸው ብለን እናነሳቸው ጥንቃቄ የጎደለው ያልጠበቀ የሴት ግንኙነት፣ ያን ተከትሎ የሚመጣ ለኤች አይ ቪ ኤድስ እና ሌሎች የተለያዩ በሽታዎች መጋለጥ፣ ያልታቀደ እርግዝና የመሳሰሉት ነገሮች ለስነ ተዋልዶ ጤና ችግር ይከሰታሉ እና እነዚህ ችግሮች ምንድን ነው መንስኤያቸው? ስለዚህ እነዚህ ለመከላከል መጀመሪያ ከምንጩ ማድረግ የተሻለ ነው የሚለውን ሀሳብ ይዘን በተለያየ መንገድ ተማሪዎቹን ለማገዝ እንሞክር ነበረ። መጀመሪያ አካባቢ ላይ ቀጥታ እኛ አዋቂዎች፣ እነሱ ደግሞ ሰሚዎች የሚሆኑበት አይነት አካሄድ ለማስተማር ለማስልጠን ብቻ እንቅስቃሴዎች እናደርግ ነበረ። እሱ ብዙ እንዳልሰራንም አየ ነው። ከዛ በኋላ ምክንያቱም በዚያ እንቅስቃሴያቸው ውስጥ ተማሪዎች ችግር አለባቸው፣ ስለዚህ በችግራቸው መፍትሄ ለማሳያቸው ሊሰጣቸው ይገባል የሚል እምነት ስለነበረ፣ በኋላ ላይ ግን ይህ እንደማይሰራ ስናውቀው ተማሪዎች የችግራቸው መፍትሄ እንደሆኑ ማመን ጀመረ። በዚህ የተነሳ እኔ መፍትሄ የሚል ሀሳብ ይዘን ወደ እነሱ ስንቀርብ ተማሪዎቹ ራሳቸው እንዴት ችግራቸው ቢፈታ ደስ እንደሚላቸው፣ የምን አይነት መልክ ቢነገራቸው እንደሚወዱ ሀሳብ ሰጥተው የዛ ሀሳባቸው የተጨነቀ ውጤት ነው ዜሮ ፕላን ላይ የወለደው።
በዩኒቨርሲቲ ውስጥ በዜሮ ፕላን ውስጥ አባል የነበረችውና እስከ 2013 ማብቂያ ድረስ በፕሬዝዳንትነት ያገለገለችው ወጣት ቢታንያ ዳዲ ቡድኑ የእህትማማችነትን ስሜት በመፍጠር እንዲተባበሩ፣ እንዲተጋገዙ እንዲሁም ስለ ትምህርት ውጤት፣ ስለ ህይወት ክህሎት እንዲያውቁ ረድቶናል ትላለች።
በጣም ደስ የሚለው ነገር የነበረው እህትማማችነት ነበረ። በጣም የምትያዩ ነበረ፣ የሚተጋገዝ ነበር፣ ስንደክም የሚደረሳሳ ነበረ። አንዳችን አንዳችን ጥንካሬ እናውቅ ነበር እና ሰፖርቲቭ ነበር። አብረን በጣም ደስ የሚል ቆይታ ነበር ያሳለች ነው እና በጣም ያዳሰተን ነበር ለብዙ ነገራችን፣ ለራሳችን አልፎ ደግሞ አጠገባችን ላለች እህት ትኩረት እንድንሰጥ መታየት እንዲኖር ምንም አይነት ልዩነት እንደሌለ በመቃላችን የመጣንበት አካባቢ አላስቸነንም፣ እምነት አላስቸነንም፣ አመለካከታችን አላስቸነንም እና ብዙ ነገር በአንድ መንፈስ በተማማች መሰጠት የሚንቀሳቀስ ነገር በጣም ደስ ይል ነበር። ያ እንደማለት ብዙ ነገሮችን አግብ ነገሮች ያንዱ ወደ ራሴ ሲነግሮች በሁለት ነገር በደንብ አድርጎ አግዝኛል። በዚህ ብቆይ መጀመሪያው በትምህርታችን ሊደራሴ በግሌ በትምህርት ለነበረኝ ሞቲቬሽን ኮሚትመንት በጣም የበለጠ እንደመቃ አቅም ያ ብቻ እንዳልነበር አግዝኛል። የበለጠ እንዳነበር፣ የበለጠ እንድሰራ፣ የበለጠ መማር እንዳለብኝ እና ከኔ በጥቂት በጣም የሚጠበቁ ነገሮች እንዳሉ በህይወቴ ለእኔ ብቻ ሳይሆን ለሌሎች ሰዎች መድረስ የምችል መሆኑን አላማዬን ዝግጅት ኖረኝ በተሻለ ደግሞ ከኔ አልፎ እኔ በቁርኝ ሌሎች ማብቃት የምችል አይነት ሴት እንደሆን አስብኛል። ሌላኛው ደግሞ በአማመትም ሲሰራ ለኔ ሳግዝ በነበረበት በዚህ ነገሮች ላይ መታለ ጤናችንን በቂ እውቀት እንድናገኝ ከኔ አልፎ ለሌሎች ጓደኞቻችን በዚህ ቤተሰብ ምክንያትም ትልቁ ኢትዮጵያ ነበረ። በግልጽኛ ማውራት ነገር የለንም። ከቤተሰብም ስንመጣ ጓደኞቻችንም ጋር መታለና ተያያዥ ጉዳዮች ያናው አባቶን እናታሪ ማለት በጣም ታሪክ በጭቀት ገና ምንጣ ስለዚህ ዲዲ ስለማጣ መጣነት ያለ ይሄ ለመዝናናት ይጣለ ነገር አለ ስለ ሪሌሽንሺፕ ደውት ብያናው ቀን እንደዛማ ሚስተር ጉዳይስ ላይ ኤክስፒሪንስ ካላችሁ ታውቁ ስለማት አለ እኛ ህይወታችንን አውቀነው በዛ መልኩ ጋይድ አድርገን አንመጣም እየመጣነውና ስለማውቅ ስለዚህ ይደረግልን ነገር በጭቀት ይራል መጣንም ነበር ዲዲ ያ ደግሞ ትልቅ ስም ነበር። ተለለፊ ተማሪዎች ከትንታን ጥቅማ ዙሮ ለሚገባ እንድናውቅ ፈልጋለሁ። ይህን ጉዳይ ማወቅ ደግሞ እንደሚፈልጉ ለጓደኞቻችን እንደሚጋደኞቻችን ለሚቀርቡን ሰዎች ላይ ይሰራሉ። ምንም እንዳልጠባቸው ምንም እናሰባቸው ነገሮች ነበሩ። በጣም ብዙና ለብዙዎቻችን ሀሳብ ነገራት ስለማይ ስለዚህ
ልክ እንደሷ ሁሉ የቀድሞ የዜሮ ፕላን አባልና ያሁኗ የዲላ ዩኒቨርሲቲ የህግ መምህርት የምስራች ያለው ዜሮ ፕላን ከስነ ተዋልዶ በላይ የህይወት አላማና እቅድ እንዲሁም በራስ መተማመንን ለማዳበር ዋጋው ከፍ ያለ ነው ትላለች።
ዜሮ ፕላን መርሃ ግብር ከሄደበት ክፍል መጣፍቶች የነበሩ በጣም ተዋበና ያው ያመቱ እድገቱን ጨምሯል። ግን መጀመሪያ ሳገኘው ሳቢና ማራኪ ነበርና ከመጀመሪያው ክፍል መርሃ ግብር በኋላ በጣም የተሳፉ የተጣፈችም አነብ ነበር። ከዛ በኋላ ግን ለአባልነት የተመለመልኩት በኢንተርቪው በቃለ መጠይቅ ማስተዋወቂያ ተለጥፎ ነው። በአባልነት ተመልምዬ ከዛ በኋላ አስተባባሪ ሆኜ ያለፈው ማለት ነው። ዩኒቨርሲቲ ስትገቢ ከፍተኛ ትምህርት ተቋም ስትገቢ ሌላ የህይወት ምዕራፍ ነው የምትጀምሪው እና ያንን የህይወት ምዕራፍ ስትጀምሪ የማወቅ ጉጉት ይኖራል። ሁሉም ነገር ደግሞ በአንድ ያስታውቅም እና ይህን ምስክር ግብ ያለና እንዴት ነው ደንገዝገዝ ያለ ሁኔታ ውስጥ ነው የምትሆኝ? ለደንብም ድርቅ ምሎልሽ ነገሮች ማታገኝ ወይ እንደም ጥልምም አይለብሽም። የሆነ ነገር እንደሚያስፈልግሽ የሆነ ነገር እየታገልሽ እንደሆነ ታውቂያለሽ። ግን ምን እንደሆነ ላታውቂ ትችያለሽና ያንን መርሃ ግብር ተቀላጭ ምንም ያስፈለገ ምንም አግኝቼ ደግሞ እንዳገለብተው ነው ያደረገኝና በጣም ትልቅ ዛሬ ያለሁት ምስራች ምንም ፈልጋት ነው ስራሽ ይዘሽ ነው ጊዜ ማመታቶችን ማለባት ከነዚህ ወጣትነት ማይቆጭ ወጣትነት ነበረኝና ያ እንዲሆን ያደረገኝ ያ መርሃ ግብር ነው። መርሃ ግብሮቻችን ምን ነበር? የተለያዩ ፕሮግራሞች ይዘጋጃሉ። ተማሪዎች በቀጥታ የሚሳተፉባቸው እንዲሁም የማማከር አቻላቻ ምክክር እንትን አለን። አቻዎቻችንን እናማክራለን። አቻዎቻችን ደግሞ እኛን የሚያማክሩናል። ከዛ ውጪ ደግሞ የተማሪዎችን ጉዳዮች እናስፈጽማለን። ጉዳይ አስፈጻሚ የራሱ ቡድን አለ፣ ጉዳዮች እናስፈጽማለን።
አቶ ሽመልስ ከዲላ ዩኒቨርሲቲ በተጨማሪም በሌሎች ዩኒቨርሲቲዎች ውስጥም የዜሮ ፕላን መርሃ ግብር እየተስፋፋ ነው ይላሉ። በቀጣይ ወንዶችም ተሳታፊ እንዲሆኑበት መርሃ ግብር እየተቀረጸ መሆኑን አቶ ሽመልስ ገበየው አስታውቋል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ። የተከበራችሁ አድማጮቻችን የእሁድ ምሽት የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን በመምራት አብራችሁ ቆይቻለሁ። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶ እንገናኝ እያልን በዚሁ እንሰናበታለን። ደህና ደሩ። I'm not afraid of the dark.